ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 9 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 9 ቀን 926 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ ከዜናው በማስከተል እናሰማለን። በመጨረሻም ህይወት አሰፋ በላኩልን ጽሑፍ የመጀመሪያው ክፍል ፕሮግራማችን ይተናቀቃል።
በኢትዮጵያ ከገባው የድርቅ ሁኔታ መባባስ የተነሳ በምስራቅ ኢትዮጵያ ህፃናትና ሴቶች በዶር አራዊት እየተጠቁ መሆናቸው ተነገረም። ዩኒሴፍ የተባለው የተባበሩት መንግስታት ተቋም ሐሙስ ሰኔ 9 ቀን ባወጣው መግለጫ በመስራቅ ኢትዮጵያ በተለይም ባህረርና በባሌ ከዚህ በፊት ታይቶ በማይታወቅ ደረጃ በተከሰተው ድርቅ ምክንያት ዜጎች ራሳቸውን ከዱር ከመጡ አውሬዎች ለመከላከል እየተገደዱ መሆናቸው ታውቋል። በድርቁ ምክንያት የተራቡ አውሬዎች በተለይም ጦጣና ዝንጀሮዎች ወደ መኖሪያ ቦታዎች እየመጡ ማናቸውም ምግብ የመሰላቸውን ቁሳቁሶች በተለይ ከሴቶች ከህፃናት ላይ ለመንጠቅ ጥቃት እየፈጸሙ ጉዳት ማድረሳቸው ተገልጿል። በእነዚህ አካባቢዎች በርካታ የቤትና የዱር እንስሳት በድርቁ ምክንያት መሞታቸው ይታወቃል። በኢትዮጵያ ሴቭ ዘ ቺልድረን የተባለው የተባበሩት መንግስታት የህፃናት መርጃ ድርጅት ባወጣው መግለጫ በኢትዮጵያ ከ40 ዓመት ወዲህ በከፋ ደረጃ በገባው ድርቅ ምክንያት 185000 የሚሆኑ ህፃናት ባስከፊ የምግብ እጥረት እየተሰቃዩ መሆናቸውን ገልጾም የህፃናቱን ችግር ለመቋቋም የተቋሙ የሰብአዊ እርዳታ አገልግሎት የመስጠት አቅም በኮቪድ-19 ምክንያት የተዳከመ መሆኑን ገልጿል። አራት የዝናብ ወቅቶች መጨናገፋቸውንና ያሁኑም ተመሳሳይ ሊሆን እንደሚችል ስጋቱን የገለጸው ድርጅት በአጠቃላይ በኢትዮጵያ 30 ሚሊዮን ኢትዮጵያውያን የሰብአዊ ድጋፍ ያስፈልጋቸዋል ብሏል። በኢትዮጵያ በደን የተሸፈኑ ቦታዎች ወደ በረሃነት እየተቀየሩ መሆናቸውን ባለሙያዎች ተናገሩ። ባለፉት ጥቂት ዓመታት ቦታዎቹ ወደ በረሃማነት የመቀየር ፍጥነት በመጠኑ እየቀነሰ የመጣ ቢመስልም ወደፊት ሌሎች ሰፊ አካባቢዎችን እያሰጋ መሆኑን እነዚሁ ባለሙያዎች መግለጻቸውን አናዱ ኤጀንሲ የተባለው የዜና ተቋም በሐሙስ ዘገባው ገልጿል። ኮሎኔሉና ካድሬዎቹ ስለሚያካሄዱት ዛፍ ተከላ ሌት ተቀን መግለጫ ቢሰጡም በአብዛኛው ከፕሮፖጋንዳ እንደማያልፍ ምሁራኑ ተናግረዋል። በረሃማነትን ከሚያስፋፉ አበይት ምክንያቶች ውስጥ ዋናው ቱያዝ ቁጥር እየጨመረ በሄደ መጠን በደን የተሸፈኑ ቦታዎች በብዛት ለርሻ ስራዎች መመንጠራቸውና እንዲሁም በበርካታ ቦታዎች በተለይም የጸጥታ ችግር ባለባቸው አካባቢዎች ዘገብግብ ግለሰቦች ደን እየመነጠሩ ከሰል በማክሰላቸው ምክንያት ነው ተብሏል። የከሰል ንግድ ከፍተኛ ገንዘብ የሚገኝበት በመሆኑ ባለሀብቶች ወጣቶችን በመሰብሰብ ደን እየመነጠሩ ዛፎችን እንደሚያከስሉም ተገልጿል። የበረሃመነትን መስፋፋት ለመከላከልም ሆነ ያሉትን የደን ሀብቶች ለመጠበቅ የተጠና ፖሊሲና በመረ ላይ የተመሰረቱ የተግባር እንቅስቃሴዎች ያስፈልጋሉም ተብሏል። የእርዳታ ቁሳቁስ ጭነው ወደ ትግራይ ከተጓዙት 3297 የጭነት መኪናዎች ውስጥ የተመለሱት 1228 ብቻ መሆናቸውን የአደጋ ስጋት ስራ አመራር የተባለው ተቋም ገልጿል። ያልተመለሱትን ተሽከርካሪዎች አስመልክቶ ክትትል ይደረጋል ከሚል ውጪ ተቋሙ የገለጸው ነገር የሌለ ሲሆን ካልተመለሱ ባገዛዙ በኩል ምን እርምጃ ለመውሰድ እንደታቀደም አልተነገረም። በአንድ በኩል ለሰላምና ለድርድር ዝግጁ ነኝ ይላልም በሌላ በኩል ለመጠነ ሰፊ ውጊያ እየተዘጋጀ ያለው አሸባሪው የወያኔ ቡድን ባለፈው አመት እንዳደረገው እነዚህን መኪናዎች በሚያካሄደው ጦርነት ላይ ለመጠቀም እቅድ እንዳለው ግልጽ ነው። የኮሎኔሉ ዘረኛ አገዛዝ መኪናዎቹን ለማስመለስ ሙከራ ይደረጋል ተብሎም ሙከራ ያደርጋል ተብሎም አይጠበቅም። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ህዝብና ኢህአፓ ድንበር አስከብረዋል። ዛሬ ትልቁ ችግራችን ታሪክ መረሳቱ ወይም አለመታወቁ ነው። ለአዳዲስ ትውልድ ወይም ለወጣቱ ታሪክ በሚገባ አልተላለፈም። በቅርቡ ሟቹ አርበኛ ጃጋማ ኬሎ ማናቸው ያሉ ጥቂቶች አልነበሩም። ይባስ ካልን ደግሞ ነፍሰ ገዳዮችን አገር ወዳድ ብለው ሊረዱ ሊያደንቁ ለቀብርም ገንዘብ ሊያዋጡ ታሪክን ሊከልሱ የተነሱም ቢሆኑ በርካታ ናቸው። ትላንትን የረሳ ስህተቱን ይደግማል ቢባልም ሀገር አጥፊዎችና ህዝብ ፈጂዎችን አቋለማምጠው አዲስ ታሪክ ሊተርኩ የሚቀርጡ አሁንም ጥቂቶች አይደሉም። የሐሰት ታሪክን ለፈፎ ትውልድን ማደናገር የሞቀ ስምሪት ሆኗልና የምንገረም መሆን የለብንም። ካዲ ወያኔ የሀገራችንን ደም የፈሰሰበትን መሬት ለሱዳን መስጠቱ ይቅር የማይባል ወንጀል ነው። ሱዳን የቋራን መሬት ከመያዙ ባሻገር በመተማም የስለላ ተቋም ይመሰርት ዘንድ ተፈቅዶለት ይጨፈርብናል። ወደ 6 ቢሊዮን ዶላር አውጥቶም በኢትዮጵያ ላይ በልዩ ልዩ መስክ ይነግዳል። በዚህ የተነሳም ጸረ ወያኔ ስደተኞች በሱዳን ፍዳ እያዩ ናቸው። በስደተኛው ጥቃት በድንበር ንግድና አፈና ወዘተ ሱዳንና ወያኔ አብረው እየሰሩ ነውና አያሌ ስደተኞችና ዜጎች ህይወታቸው በድንበርና በበረሃ ጠፍቷል። ወያኔ ኢትዮጵያን እንደ ሀገር ማዋረድ ማጥፋት ፈላጊ ነውና እናቴ ቴዎድሮስና ዮሐንስ የተዋደቁበትን መሬት ለሱዳን ማስረከቡ ምስጢር አይደለም። አልፎም የጎንደርና ወሎን መሬት በጉልበትና እብሪት ወደ ትግራይ ተቀልሎ ማስገባቱን የማያውቅ ዜጋም የለም። ወያኔ ኢትዮጵያን አስገንጥሎ ጎድቷል። ዛሬም ቢሆን ሊበታተን ያለው እቅድ ታውቆበታል። የስልጣን እድሜውን ለማራዘም ኢትዮጵያን አሳልፎ መስጠቱ የበቃው አልሆነም አይደለምም። የኢትዮጵያን ጥቅም አሳልፎ ሲሰጥ አመታት አልፈዋል። የወያኔ መሪዎች ኢትዮጵያዊነት በመሰረቱ አጠያቂ ነው። ባድዋ ሊወለዱ ይችላሉ፣ ልባቸው ግን ኢትዮጵያ ላይ ከሸፈተ ዘመን አልፏል። አገራችንን እነስፋትና አባይ አጥብቀው ይጠላሉ። ሟቹ መለስ ኢትዮጵያን ለማውደም የተነሳ ነበር ሳይሳካለት ራሱ ወደመ እንጂ ነውና ወያኔ ድንበር ሊያስከብር የሚታሰብ አይደለም። ወያኔ ኢትዮጵያዊ ሊሆን የሚተበቅም አይደለም። ያፓ ግን ያውን በጫካ ታጋይ ድርጅት ሆኖ ሳለ ጀምሮ የኢትዮጵያን ድንበር ባክሙ ለማስከበር ሲል ብዙ መስዋዕትነትን ከፍሏል። አንዳንድ ታሪክን ከላሾችና የወያኔ ቀጥረኞች ዛሬ ሊደፈፉት እንደጀመሩ ሳይሆን ገና ከጠዋቱ ኢትዮጵያ የኤርትራ ቅኝ ገዢ አይደለችም በሚል ከጀብሃም ከሻቢያም ተጻሮ በመቆም የደረሰበትን ጥቃት የሚያውቁ ያውቃሉ። የኢትዮጵያ ድንበር ኤርትራንም ኦጋዴንም አይመለከትም ካሉት ጋር ተጋጨ እንጂ ልክ ብሎ ድንበርን አላጠፈም አልቀየረም። ድርጅታዊ ጥቅም ሲል ከባዕዳንም ገጥሞ ለምሳሌ የኢትዮጵያን መሬት የምዕራብ ሶማሊያ ነው ብሎ እንደ ወያኔ ሻቢያ ክህደትን አልፈጸመም። አሌ የሚሉ የሀቅ መረጃ ከቶም የላቸውም። ዚያድ ባሬ ሆነ ሱዳን የአባይን ድልድይ ያፍርሱና እንርዳቸው ሲሉት እምቢ አለ እንጂ ተከዜ ድልድይን ወያኔ ሊያፈርስ እንደቃጣው ተጎንብሶ ጥፋት አላደረሰም። የኢህአፓ ታሪክ ጽኑ ኢትዮጵያዊነት ነበርና ነውና ድርጅቱ ማንም በጸረ ኢትዮጵያዊነት ሊከሰው ቀርቶ ሊጠረጥረው የሚችል አይደለም። በተጨባጭ ደግሞ ካለው የዛሬ የወያኔ ክህደት አንጻር ስናየው ድርጅቱ የቋራን መሬት ለማስከበር ከህዝብ ጋር ተባብሮ ያደረገው ተጋድሎ መነገርም መታወቅም ያለበት ሆኖ ይገኛል። የሶማሊያን ተስፋፊነት ለድርጅታዊ ጥቅም አሳልፎ አልሰጠም እንዳለው ሁሉ ሱዳን ተስፋፍቶ የቋራን መሬት ሊይዝ ሲጥር ኢህአፓ ህዝብን ቀስቀሶና አሰልፎም ውድቅ አድርጎበታል። ቋራ እስከ ድንበር በኢህአፓ ሰራዊት እጅ ነበርና ሱዳን ወደ ቋራ ለመሬቶች ዜጎቹን በተጨባጭ በፈላታዎች የታጀቡ የመሬት ከበርቴዎች አሰማርቶ ከሽንፋ ወንዝ እስከ ነፍሶ ገበያ ተራራ ከዚያም አልፎ አስፍሮ በለም የኢትዮጵያ መሬት በእርሻ ሲያሰማራ ይህ መሬት የኢትዮጵያ ነው በሚል ድርጅቱ ሰፋሪዎችና አራሾቹንም አባሮ ከሱዳን ጋር ፍጥጫና ግጭት ገብቷል። በዚያን ጊዜ ኢህአፓ የኢትዮጵያ መንግስት አልነበረም፣ ትግል ላይ ያለ ተጋዳይ ድርጅት እንጂ። ከሱዳን አገዛዝም ጋር ግጭት መግባቱ የሚጠቅመው አልነበረም። ግን የአገርና የድንበር ጉዳይ ነበርና በዝምታ ወይም ተንበርክኮ የሚያልፈው አልነበረምና ድንበሩን አስከብሮ በመቆሙ ከሱዳን ጋር ግብ ግብ ውስጥ ገባ። በዚህም ጊዜ ወያኔ በነፍሶ ገበያ ተራራ ድርጅቱ ለደቡብ ሱዳኖች መጠለያ ሰፈር መስርቶ ወደ ጎንደር ይሰዳል የሚል ክስ ተንደርድሮ ነበርና ሁኔታው ተወሳሰበ። በነፍሶ ገበያ የተባለው ሰፈር የለምና ማየት ትችላላችሁ ተብሎ ለሱዳን ተነግሮ በቋራ መሬት ውስጥ ግን ሱዳን ይዞታ የለውም በሚለው ድርጅቱ በመጽናቱ የሱዳን ተቃውሞና ማስፈራሪያን በመጨመሩ ኢህአፓ ከሱዳን ድንበር እስከ አዳኝ አገር አለፋጣ ቁሳ ወዘተ ያለውን አርሶ አደር የዘመቻ ጥሪ አሰምቶ በሺዎች የሚቆጠሩ የታጠቁ አርሶ አደሮች መጥተው በሱዳን ላይ ብርክ ሰደው የሱዳን ወኪሎች ድንበር ከሽንፋ ወንዝ በላይ ነው ብለው እንዲቀበሉ ተደረጉ። ኢህአፓና የጎንደር ህዝብ በቆራጥነት የአገሩን ድንበርም አስከበረ። ይህ ህዝብ የሚያውቀው የተመዘገበም ታሪክ ነው። ወያኔ ግን መንግስት ነኝ ብሎ ተሰይሞ ድንበርን ሊያስከብር ቀርቶ አንቀጽ 39 የሚል ቦምብ አገር ላይ ቀብሮ ማንንም ዜጋ ወይም ፓርላማ ተብዬ ሳያማክር ደም የፈሰሰበትን የኢትዮጵያን መሬት ለሱዳን አሳልፎ ሰጥቷል። የአፋርን መሬት ለጅቡቲ ሊሰጥ እየጣረ ነው። የጎንደርን ወሎን መሬት ነጥቋል። አገሬውን በየቦታው ከየቀየው አፈናቅሏል። የግንጠላን ሴራ ሸርቧል። ይህን የሚክድ ማን አለ? ኢህአፓ መቼም ቢሆን ለማንም ኢትዮጵያን አሳልፎ አልሰጠም። ለደርግም ሆነ ወያኔ ሹመት ሲል ራሱን አላዋረደም፣ ህዝብንም አላሳዘነም። ስንቶች ሌሎች ናቸው ይህን ሊሉ የሚችሉ? የትናንት ነፍሰ ገዳዮችና የዛሬ የወያኔ ቅጥረኞች ግን ሊሸፍኑት የማይችሉት ሀቅ ወያኔ የአገር ጠላት መሆኑን ነው። ለድንበርና ለአገር የተሰዉት ብዙዎች ናቸው። የባዕድ ወረራን ሊመክቱ ተነስተው የተሰዉትም በሚሊዮን ይቆጠራሉ። ወያኔ አርበኞች ይገላል፣ አገር ወዳዶችን ያጠፋል፣ ኢትዮጵያን ያስጠቃል፣ ያዋርዳል። ልዩነቱ ግልጽ ነው። የወያኔን ጸረ ኢትዮጵያነት በዚሁ ግልጽ ይሆናል። ዛሬም ያለው ማንም የማይከደው ሀቅ የነው ወያኔ እንደባዕድ ወራሪ ነው ኢትዮጵያዊነቱ ባልት ነው ሲባል መሰረት ያለው ነው ከማከራችን ተወልደዋል ግን የኛ የኢትዮጵያ አይደሉም በዚሁ ተወልደው እኛው ላይ ወራሪ የሆኑ ናቸው ትግሬነን ይላሉ ከትግራይም ህዝብ ሆነ ከኢትዮጵያዊነት የሚፈረጁ አይደሉም የሀገርን ለም ሆነ ማንኛውንም መሬት ለባዕድ የሚሰጡ ኢትዮጵያዊ ሊባሉ የሚገባቸው አለመሆናቸውን ሁሉም ዜጋ ያውቃል ኢህአፓ ባለው አቅም የህዝብን ድጋፍ ጠርቶና አግኝቶ ሱዳንን ከቋራ በተለይም ከድንበር እስከ ነፍሶ ገበያ ተራራ ገብተው የነበሩትን ሱዳኖች አባሮ ድንበር ጠብቋል በመተማም ገጽ አርቃይና ዛፍ ሱዳኖች በመጨፍጨፍ የቻሉት ወያኔ አካባቢውን ሲቆጣጠር ብቻ እንደነበር ዜጎች ያውቃሉ ወያኔ አገርን አሳልፎ መስጠት ሀገርን መሸጥ ደንን ማስጨፍጨፍ ዛሬም ተልእኮ ነው ከጋምቤላ እስከ ቋራ ወዘተ ዛሬ የወያኔ ቅጥረኞች ድርጅቱን ጸረ ኢትዮጵያም ጸረ አማራም ብለው ሲዋሹ የምንሳለቅባቸው ለዚሁ ነው መንግስታችን ያሉት ደርግ በቦታው አልነበረም ወያኔም ኢትዮጵያን አስደፈረ እንጂ አላስከበረም መሬት ለሱዳን ሰጠ እንጂ ራሱም ወደ ትግራይ ዘረፈ እንጂ የህዝብን መሬት አልጠበቀም ኢህአፓ ግን የመጣው ይምጣ ብሎ ደፍሮና ዋጋም ከፍሎ ለኢትዮጵያ ቆመ እንጂ አገሩን አልካደም ለሶማሊያ የመሳሪያና ሌላም ድጋፍ ላገኘ ነው በሚል ሰፊ የኢትዮጵያን መሬት የምዕራብ ሶማሊያ ነው ብሎ እንደ ወያኔ አልፈረመም ከሱዳን ሙሉ ድጋፍን ለማግኘት ድልድይ አላፈረሰም ደቡብ ሱዳኖችን ይዞ አላስረከበም የኢትዮጵያን መሬትና ድንበርም አላስደፈረም የጸረ ኢትዮጵያ ወያኔ ቅጥረኞች ኢህአፓን ሊከሱ ሊወነጅሉ አይችሉም የምንለውም አለምክንያት አይደለም ኢህአፓ አገራችንን በግራ ቀኙ ሊሸጥ ቢያስማማ ኖሮ ዛሬ ወያኔ ሳይሆን ለስልጣን የሚበቃው እሱ ነበር ታዲያ ሀገርን ክዶና ሽጦ ስልጣን መያዝ ምን ፋይዳ አለው ዳግማዊ ደርግ ወይም የምናየው ዘግናኝ ወያኔን ከመሆን ሌላ ድንበራችንን ከህዝብ ጋር ሆነን ማስከበራችን አኩሪ ታሪካችን ነው ድል ለኢትዮጵያ ህዝብ ሁሉም ወራሪዎች ይቸነፋሉ
አድማጮቻችን በማስከተል ህይወት አሰፋ አገር ግን አገር ነች በሚል ርዕስ የላኩልንን መልእክት እናሰማለን። ህዝባችን ለአያሌ ዘመናት የአጎል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማዕት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ። ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ እርምጃ የኋሊት እያዘገመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። መሀይምነትንና ድህነትን ከዘማዳዊ አኗኗሩ ጋር በማቆራኘት ለማንኛ የልማድ ባርነት እስኪመጣ ድረስ አምባገነኖት የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማድ እጅግሩ ጠፍ ንገው የቆም እስረኛ እንዲሆን ያልፈተሉት የተንኮል ገመድም አልነበረም። በዚህም መሰረት ህዝብን በተለያየ መንገድ በማሰቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመናኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምሮው ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋጋትም ሆነ የገዢዎቻችንን ገበና ለመግለጥ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህ መሰረት ብዙውን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮ ውድነት አጨናንቀው በየጎዳናው ብቻውን እያወራ እንዲሄድ የፈረዱበትን የእድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅርጽና ይዘት እያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናበሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክሰው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። የአሮጌ ስርዓት ተሸካሚዎች ወጣቱን ክፍል አእምሮውን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስክትከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደም የታነጸች አባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተንደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከቶውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይል አሟጠው በተጠቀሙ ማግስት ከንቱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቅጠው መዳረሻ ያሳጡትን ህዝብ ብናሰላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከእልፍ አላፍ ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስነካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለ ማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢህአፓ ሁለገብ ትግል በማጧጧፍ ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢህአፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሹም ጉዳይ ነው። ከባንክ ዘርፊያው በተጨማሪ በሺዎች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳያበቃ የደምቢዶሎ ዩኒቨርሲቲ የአማራ ሴት ተማሪዎችን ደብዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ እያስጠፉ አገር እንመራለን ማለት ደግሞ ፌዝና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር እገዛለሁ ማለት ምን አይነት እብደት እንደሆነ በጥሞና አላስተዋለው ሁሉ ትርጉም ለመስጠት የሚቸግር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ተኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጦ የተነሳ መሆኑን በቀላሉ መረዳት ይችላል። ወዲ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዕዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራዬ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሽሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ለጠፍንጎ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃትት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቅታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነዋሪ ነገር ያለ አይመስለኝም። በክፋት የሚናጡት የእኛዎቹ ቀኛዝማቾች زيغوش جراتا غابتو سيدنا برو نفسو اغريتون بدن قرنا كبو انداشاكشو اتشامال لكو باتال درونم يفلغوت يهن برنا اسكيبك اتشو درس يتش اغوتو بن يغنيالو تولدو بادده باتا غرلاي سدتن يونونا يلاستيك دنقوان زرغتو يغودانا هيوتون اندي مارا جسترو سياسو تطوت ጉልበትንጭ አመሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረው ከዚህ የተነሳ ነው። ሰውየው የለየለት ኮቴቪስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደድ ለሀገር ይበጅ ይመስል እንቶፈንቶ ንግግሩ ከልካልፏል። ደግነቱ ከጥራቆቹ መለዘናዊና ስብሃት የተማረው ግብዝነትን ስለሆነ አወደደቁም ሆነ አጣፋፉ እንደዚያው እንደሚሆን እኔ በበኩሌ እንከታርግ ያምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት ያሳደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሰኝነት ቆራኛ ተብተው ያገር አለኝታውን አምሮ በማደብዘዝ ተባበሩን ህሊናቸው የጠበባ አገዛዛቸውን ለማስፈናውና ነው። ሁሉም የሚገርመው ደግሞ ለሱስ ካስተማሩት በሶተኛ ህዝብ በላይ እነርሱ በአልኮል እየተነበዙ በሐሺሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምልጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሺሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከመሩበታል። በዚህ መሰረት አቡይነት አንጓሎ የጣላቸው መልካም ሰብእና ረሃብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቀነው በግድ ያስተዋወሱትን በሶተኛ ዝጣት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፈው መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃያለውን ዜጋ መርሳትን ብቻ ሳይሆን አስተውሰውትም አያውቁም አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲወረገረጉ ይስተዋላል። መቼም የወጣላቸው አወናባጆች ናቸውና አያደርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብረአበርነት የሚቆጠር ብቻ ነው። በዚህ መሰረት ለእርዳታ የመጣውን የተረጂ ስንዴና ዘይት እስከመሸጥ ደርሰው በየሆቴሉ አልኮል እየተጋቱ ሲያመሹ አፍረትም የሚባል ነገር አይነካካቸው። ከልክ በላይ ባልኮል ጠምዘው በጠጡት መጠን የዳህ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሀሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ተዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል አፍረተ ቢሶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳን ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህዝብ ያልታመኑ ፍጥሮች ሆነው ሳለ ለትዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ ከሁለተኛ ደረጃ ደግሞ ምዝበራ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራጭ ከተባለ እንግዲህ ይሄ መሆኑ ነው። የአልፍ አላፍ ከርታታዎች አገር የሆነችው እቺ ምድር እስከመቼ ድረስ እንደነዚህ ባሉ ቆሻሻ ሰካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በአመት አንድ መጽሐፍ እንኳን ለማንበብ አቅም እንዳይኖረው ማድረጋቸው ሳይንስ ስነ ልቦናው ተሰልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባልሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ተዘርዝሮ ከማያልቀው የገሾቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ክፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙሃኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘር ማንዘራቸውን በቅንጦት ኑሮ እየመሩ ብዙሃኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም አገር ሽጦ ህዝብን ለባርነት ማስማማት ማለት ግን ለአብይ አህመድ ዋና ያረመኔነት መገለጫ ሆኗል ለማለት ያስችላል። ይህን ተከትሎም ህዝብን ፈርቶ ለህዝብ የሚገዛ መሪ አልወጣልን ባለ ቁጥር ያልተማሩ አምባገነኖች ዙፋን ላይ የወጡ ግፋቸውን ሲያስቆጥሩን እንደኖሩ የታሪክ መዛግብቶቻችን ይመሰክራሉ። የመሰረተ ትምህርት ፕሮግራም መዘርግቶ ጎልማሶችን አስተማረ የተባለውን መሀይም ግለሰብ ማስታወስ ተገቢ ይሆናል። አልፋ አላፍ የተማሩ ወጣቶቻችንን አርዶ በልቶ መንግስቱ ቪቫ ያሰኘ ጭራቅ ፍጡር ነበር። አርመኔ መንግስቱ የአገር ዋልታም የሆነውን ያን ትውልድ ጨፍጭፎ ሲጨርስ ግን ለምን ያለው አልነበረም። የተረፈን ነገር ቢኖር ግን ህዝብን ለስቃይ ዳርጎ እግሬ አውጪኝ ካለ በኋላ ሀራሬ ላይ አሁንም በተንደላቀቀ ያዛውንት ኑሮ ህይወቱን መግፋቱ ነው። ሀቁ ይህ ሆኖ ሳለ ዛሬም ለሀገራት ሲው አብይ አህመድና ጀሌዎች ያጎነበሱ የበዙትን ያህል ህዝብ ጭዳ ሆኖ ሲያልቅ ለምን የሚለው ቆራጥ ዜጋን ብዛም ያለመሆኑ ነገር ነው። መለስ ዜናዊ ፓርላማ ላይ ሲጨፍር ከበሮ ይዘው ይዘሉ የነበሩትን ግብረ በላዎች እናስታውስና መሬት ስለጠበባቸው የዘመኑ ወረኬኛዎች ደግሞ አንዳንድ ነገሮችን ላውራ። የተማረ ኃይል እንደ ቅጠል እየረገፈ በነበረበት ወቅት ጎልማሶችን አስተማረ ወይም የአገር ድንበርን አስከበረ እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑት ጥቂቶች አለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኙ አይነት መሆኑ ነው። የዚያ ትውልድ ፈርጦች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርጎች ራሳቸው ይመሰክራሉ። በጅምላ ተጨፍጭፈው ሬሳቸው በያውራ ጎዳናው ተዘርሮ የዋለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳ ሬሳው ቢመጣ የኢትዮጵያ እናቶች አረ አፈር ያለብሱታል ብዬ አላምንም። ለምን የሚለኝ ካለም መልሴን በይደር ለማቆየት እፈልጋለሁ። ያማለ ይህ ለመንግስቱ ሆነ ለመለስ ዜናዊ አሊያም ደግሞ ለኃይለ ማርያም ደሳለኝ የሚሆን ለዚህኛው ዋሾ ቅጥረኛ የተወሰነ የህብረተሰብ ክፍል ጭራ ቆልቶ ያደረ ወይም የሚያድር አይኖርም ለማለት አይቻልም። ምክንያቱም ውዥንብርና ፍርሃት፣ ጥቅምና ርካሽነት፣ ድህነትና ግዴለሽነት አንድን ህዝብ የሚገድለውን አምባገነን እንዲቀበል ያስገድዱታልና ነው። ለዚህም ነው ነጥሮ ወጥቶ ሀቅን በመያዝ ለሀቅ ከመሞት ይልቅ ተግበስብሶ እየተጓዘ ጎስቋላ ህይወቱን የሚመራው። እውነታን በሚጋርድ መንፈስ የተሸፈነ የህብረተሰብ ክፍል ደግሞ ውሎ አድሮ አመሻሽ ላይ ሀቁ ቢገለጥለትም የታጋይን ጉዞ ማስተጓጎል መቻሉን ብዙ ጊዜ አይተነው ኖረናል። ብዙ ጊዜ መታየቱ ብቻም ሳይሆን ሳያሰልስ ጎርቶን ያለፈ ስለመሆኑ ታሪካችንን መዳሰሱ ጠቃሚ ይመስለኛል። በዚህም መሰረት የመከራችን ጫፍ አልታይ ብሎ አድማስ ሙሉ ጨለማ ወርሶን መኖራችንን እስኪበቃን ድረስ ሁሉንም አይተናል። ሀቁን መንገድ በመተው የሐሰት ጎዳናን ይዘን ስንሰቃይ ሳለ አበሳችን የሚረዝም መሆኑን ግን ልብ ሳንለው ኖረናል። ይህ ሊሆንበት የቻለው ዋናው ምክንያት ደግሞ የገዢዎቻችን አዚም ሊለቀን ስላልቻለ የሰውኛ ልማዳዊ አገዛዝ መንፈሳቸው ተጭኖን ያለ በመሆኑ ነው። ይህን ሰበብ አድርጎም የመንግስት ቅርጽ ያለው የሽፍታ ስብስብ አገር እያመሰ መሆኑን ስንነግራቸው ስም ሊሰጡን ይከጅላሉ። የልባቸው ይድረስ ብለን ስም ስጡን ስንላቸው ደግሞ የፈረደበት ነፍጠኛን ያነሳሉ። ነፍጠኛ ምንድን ነው ስንላቸው ነፍጠኛ ገዳይ ነው ይሉናል። ማንን ገደለ ስንላቸው ደግሞ የፈረደበትን የኦሮሞ ህዝብ ይጠራሉ። ነፍጠኛ የገደለው የውጭ ወራሪን እንጂ ወገኑን አይደለም እያልን ልናስረዳቸው ስንሞክር ጣሊያንና እንግሊዝን ፈጽሞ ማስታወስ ይሳናቸዋል። የሰው ደም ጠጥቶ አልጠግብ ያለውን የጭራቅ ስብስብ ስናነሳባቸው ግን ጸጉራቸው ይቆምና የሚሆኑትን ያጣሉ። የሰይጣን ጭፍሮች ሰይጣንን እንጂ መልአክን እንደማይከተሉ ግልጽ ነው። በኦነግ ሸኔና በጭፍሮቹ መካከለ ያለው ሁኔታም ይህን ይመስላል። ብቻ የሕሊና በሲሮች ሐሳብ ምንጊዜም ቢሆን ይኸው ስለሆነ ብዙም አይገርመንም። እነሱ ካልተፈጠሩበት ዘመን ጀምሮ ዛሬ የሚፈነጩባትን ምድር ያቆየልን የአማራ ሕዝብ መሆኑን ባለማወቃቸው ወይም ሊያውቁት ባለመፈለጋቸው እንደሆነ ብንጠረጥርም ሰዎቹ የበታችነት መንፈስ አንቆ እያንገላታቸው መሆኑን ግን ለመረዳት እንችላለን። በመሆኑም እነኚህ ግዑዛን ፍጥረት ሳር አልቀመሱም እንጂ በልተው የማይጠግቡ የጋማ ከብቶች መሆናቸውን ደህና አድርገው ስላሳዩን እናመሰግናቸዋለን። ያማለ ይህ ያገዛዙ ደጋፊዎች የሆነ ሁሉ ሀቅን አንቀረን በተፋነው መጠን ሐሰት ወደ ውስጣችን ገብቶ ውዥንብር እየናጠነውና ተደነባብረን ልንጠፋ ተመቻችተናል። ሀቅ አልገባን እያለ በገዢዎች ሐሰት ተማርከን ከአራት አስርት ዓመት በላይ የነጻነት ምስጢራችንን አሳልፈን ስንጸጥ የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። ከዚህም የተነሳ በዘመኑ የከፋ መላችን ሆኖ ለመመዝገብን በቅቷል ማለት ይቻላል። ያለመብሰላችን ወይም በፍርሃት መናጣችን አልያም ደግሞ በሆነ ልማድ መጠፍነጋችን ይሁን አይሁን አላውቅም። ነገር ግን በምድረ በዳ የድንቁርናን ድንኳን ውስጥ ጨለማ ጋርዶን አበሳ እየቆጠርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀብለንና ለእውነት ሟች ሆነን ሐቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የነአብይ አህመድን ልጋግ መጥረግ ጀምረናል። እስከ መቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ኢህአፓ ለህዝብ ብለው አሳር ፍዳቸውን እያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሀቅ ያልተቀበሉ ዜጎች ቢኖሩ ደርግና የደርግ ርዝራዦች የመጀመሪያዎቹ ሲሆኑ ኦነግ፣ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዕዳንን ማስገባት ይቻላል። ዞሮ ዞሮ ኢህአፓ ለህዝብና ለአገር ብሎ ያን ሁሉ መሪር መስዋዕትነት ሲከፍል ዳር ቆሞ እሳት ይሞቅ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይህ ነው ዋናው ቁም ነገር። ሌላው ቀላል ነው። የሆነው ሆነና ዛሬም አበሳችን ከአብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ አገር ዘመናዊ ትምህርት እያስተማሩ የድሃውን ህዝብ ልጆች ግን ለዘመናዊው ሱስ አጋልጠው እያዛጋ እንዲውል ማድረጋቸው ሀቅ ሆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንጻር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። የአባቶቻችንን ባህል ስንንቅና ለማናውቀው የባዕዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህ እንዲሆን የፈረዱብን ደግሞ ጥጋበኛ ገዢዎቻችን እንደሆኑ ማንም ሊናገር ይችላል። ወግና ባህላችንን ሰንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳያበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንፍጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር። ነገር ግን ልናወራው የግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዬዎች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ የአንድን አገር ገጽታና ያንደን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርስ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያስራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገዢዎች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲታሰሙላቸው ያልፈጠሩት ጫና አይኖርም። ቢያንስ የፍየል ወጠጤን ሽለላ ልብ ይሏል። ደርግ የተራማጅ ክፍሉን ወኔ ለማላሸቅ አስቦ የድምፃዊ ይርጋ ዱባለል ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆጥ የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲኳትኑም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የኪነ ጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደሞከርኩት ከሀገር ወግና ባህል ውጭ በማድረግ የጋጠ ወጥነት ቅርጽ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙሃኑ የወጣት ክፍል ቅጣምባሩ ለማይታወቅ ዘፈን እጅ ሰጥቶ ከሀገሩ ኮብልሏል። ከሀገር መኮብለሉ ባልነነቀ ነበር። ነገር ግን ከእናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከሀገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሀል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። ሀቅን አሳትማችሁ ለህዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጠው ሲመስል እግሬ አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጥቅሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይሄን ለመፈጸም ነው። ግፋቸው ብዙ ነው። ይህን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አድርገን ስንተው ገዢዎቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከኛ በላይ እነርሱ ሊመረቅኑ ይቃጣቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ልማድ ይሄ ሆኖ ሳለ የእኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የእኛን ወግ ጥለን የባዕድ አገራት ልማድን ስናነሳ ስንጥል ሳናውቀው አጎንብሰን ልንወድቅ ደርሰናል። ማጎንበሳችን ብቻም ሳይሆን ለመንበርከክ ስንዘጋጅ የለየልን ማፈሪያዎችም ሆነን የአባቶቻችንን አጽም እያረከስ እንገኛለን። በዚህም መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለ ግን መናገር እችላለሁ። የዘረኛ ጫጩት ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማዕረግ የቆየችልንን አገር ክብሯን አዋርደን ለባዕዳን ምድር ልንሰግድ ስንቋምጥ ማንነታችንን ያለ ክፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቱዎች ሆነን እንድንገኝ አድርጎናል። አባቶች የአባቶቻቸውን አደራ የተወጡት ቃላቸውን ሳያጥፉ በመሆኑ ግዴታቸውን በሚገባ ለመወጣታቸው ከገድለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአእምሮ ሽባ ሆኗል ማለት ይቻላል። የአባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኦነግ ሸኔዎች ቢያውቁት ኖሮ ራቁቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይህ ሆነና አባቶቻችን ደማቅ ታሪክ ጽፈው በኖሩበት ምድር እኛ ልጆቻቸው የተደለዘ ሰብዕናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን። በዚህም ሳቢያ ባደረ በሊስተነት እየተከሰስን ያለን ነቀዞችን እንሳለ የሚቀርሰን መርዝ እየተዘጋጀልን መሆኑን ከማውቃችን ላይ ግን ወደኋላ ቀርተናል። በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥፈኝነትን ተሸክመን ማራገፍ ያፈልጋ መባዘናችንም ሌላ ክስን አምጥቶብናል። ለዚህም ይመስላል የተወለደ ቅርፊቶች ሊያስብለን የቻለው። ቅርፊት ደግሞ አንዴ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል። ማንነታችን ተጥሎ መብታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈቅፍቆ እንደ ቅርፊት ተጣለ ማለት ነው። የራሳችን የሆነ ምሳሌያዊ አነጋገር የሌለንና በአባቶቻችን ምሳሌያዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል። ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንቋሰስን ሞክር የብዙዎቻችን ሰርጥና ቅርፊት ሆኖ ለመውደቅ በቅቷል። ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብየውን ጨፍጫፊ ቡድን እንደዋና ምሳሌ መውሰድ ይቻላል። ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ። የአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆንና ከፍ ያለው ክብራችንን አውርደን ጎላ ያለውን እርካሽነትን አንጠልጥለናል። በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል። እንዴት ከተባለም ደግሞ ብዙሃኑ እንኳንስ ሊጠግብ ይቅርና ርቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው። አምባገነኖቻችን ለአምሳ ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግፍ ስናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን። ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አቅፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ። በዚህም መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቅር የማይለው ነው። ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር። ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ። ለምሳሌ ያህል በአገራችን ስለሚገኙ ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል። ትልቅ የሞት ሞት ማለት እንግዲህ ይህ ነው። ኢትዮጵያዊ ዜጎች ሆነን ሳለ ኢትዮጵያዊ ጉዳይ ጠፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው። በዚህም የተነሳ የራሳችንን ማንነት ክደን የባህር ማዶን ባህል ለማመን እየቋመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋገጫ ይሆናል ማለት ነው። ያ ትውልድ ከራሱ አገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን። ጥንካሬ ማለት እንግዲህ ይሄን ይመስላል። ፍርሃት ያልፈጠረበትና ለነጻነቱ ህይወቱን ሳይቀር የሚገብር አንበሳ ትውልድ ነበር። ያ ትውልድ ለኔ ካልማዝ በላይ ነው። አረመኔ ገዢዎቹ ጋር ተከፍቶ በመራር የተጋድሎ መስዋዕትነት ሕያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር፣ አሁንም እሱ ነው። ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ ኢህአፓ ብቸኛው ሆኖ እናገኘዋለን። ለአገር ሲል ያልሆነው ነገር የለም። ሁሉን ነገር ሆኗል። ከባድ መከራዎችን ተቀብሏል። ከሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል። ሸብረክን ሳያውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ አምሳኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ህይወት ውስጥ አልፎ መሆኑን መረዳት ተገቢ ነው። በዚህም አንጻር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት እያበበ ትግሉን አፋፍሞ ከግማሽ ምዕት ዓመት የተጋድሎ ዘመኑ ላይ ደርሷል። ውድ የአገሬ ህዝቦች፣ ቅጥረኛው በስቶ ሁለገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የሕግ የበላይነት ጠፍቶ አምባገነናዊ ስርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳምም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ህዝብ እያስፈጁና ደባል ሱስ አስፋፍተው ወጣቱን ለስራ ፈትነት በመዳረግ አገሪቱን ገዝግዘው ሊጥሉ ቆርጠው ተነስተዋል። የአገር ኢኮኖሚ መረን ለቆ የኑሮ ውድነቱ እንደወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ህዝብ በሀገሩ ያለ ስጋት እንዲኖር ከተውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አሰማርተው ውስጥ ውስጡን ውዥንብር እየነዙ ህዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይህን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎቹ እንደሆኑ አራስ ነብር ሆነዋል። ጊዜ የሰጠው ቀል ድንጋይ ይሰብራል እንደተባለውም አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገብቶ ከመጣም ዳቦ በሙዝ እንድንበላ ምክር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስ አለኝና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕልት ለምን ኬክ አይበሉም ያለችውን። በርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በተናገረችው እንደሆነ መገመት ይቻላል። በቃ አቁ ይህ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ አገር ለአጤው ልደት የመጣ ኬክ ምጸቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አይም የሚባለው። የዘይትና የስንዴ ዋጋ አልቀመሳለ ተብሎ የተነገረው የጭፍራው ፊታውራሪ ባለብረተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቀል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብግቦ ይዞ ዛሬ ላይ ሊሰለቅብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለመንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይሳሱ እየታገሉ ያሉት የአንድነት ኃይሎች ናቸው። የኦሮሞ የበላይነትን እናሰፍናለን እያሉ በኦሮሞ ህዝብ ስብ የሚጃጃሉትን ቆርበቶች ሰብስቦ ስልጣኑን ሲያደላደል ሰዎቹ ግራቀኙን ለማየት እንኳ እድል አልሰጣቸውም። ግለሰቡ የስልጣን ጥም አስክሮታልና ትዕቢት ከግብዝነት ጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሐን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀለዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸልይ ያድራል ይመስለኛል። አሁን አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከምድረ ገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ነፍሰ ገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጥመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለውም ከዚህ አንጻር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ እያረደ ደም ሲጠጣ በርቱ እያለ የሚያበረታታ ያለው አረመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጠላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፍንት ሰንቴንና ጓዶቹን ፍለጋ የሚንከራተተው ተኩላ ግለሰብም እርሱ ሆነዋል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ጦር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይጠበቅ ነበርና አምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ፣ ሻቢያና ወያኔ ከአረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖሩበትን ሴራ በግልጽ ያሳየን ሀቅ ሆኗል። ከሁሉም የሚገርመው ደግሞ ከአሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው በማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቁት ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቅዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ሊሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ የጋማ ከብቶች ብዙዎች ሆነዋል። ከእናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ ሀቁ ይህ ነው። አባቶች ለአገራቸው ሲሉ የግፍ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ አገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ሜዳው አልተንከራተተም። ለዚህም ነው አብይ አህመድን የመሳሰሉ ለሀጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን በአንድ በኩል፣ ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋ ወራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋ የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካው ወራሽ የእነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ከአጼ ይባስ ፈጣንና ጋኔን ሆኖ 17 ዓመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበት ደግሞ መለስ የሚሉት የበረሃ እባብ መጥቶ እዘን በሾሁ ሲወጋና ሲያቆስ እንደ እባብ ሲነድፍና ሲመርዝ ኖረና ታላላቆቹን ይዞ ጥርግ አለ። ይህ እንግዲህ አገርን መላቀጥ አሳጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተክል ሳይነቅል ማለት ነው። ከኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጠር አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዝንማ በሁሉም ይለያል። እንዲያው በአጠቃላይ አገር ማለት ለሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልነቅለው የግድ ይላል እያልኩ ከዚህ ላይ ልሰናበት። Thank you.
Thank you.